ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን ከኢትዮጵያ እስር ቤቶች በሺዎች የተቆጠሩ የተለያዩ እስረኞች መለቀቅ ከጀመረ 5 ወራት ተቆጥረዋል።
ትልቁ ስሌ ነው የተወሰድኩት። ቁስሌ ደም እየተንጠባጠበ ነው የተወሰድኩት። በባንዴጅ ታስሮ ከዛ ውስጥ ሰቅሎኝ ቁስሌን ያልደረቀ ቁስሌ ከፒንሳ እየጎተቱ በስለት እየወጉን ወቅቱ እኔም ሰቅሎኝ እኔን ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሩ ነበር። ብሮ
ከፍ ያለው ተፈራ ይባላል። ከ12 ዓመት እስር በኋላ የተለቀቀ ሲታሰር የዩኒቨርሲቲ ተማሪ የነበረ አሁን ሁለት እግሮቹን ያጣ ነው ይዘነዋል።
ዓለም አቀፉ የስደተኞች ቀንን ለማክበር ቀናቶች ሲቀሩ በመቶዎች የሚቆጠሩ ስደተኞች በስፔን የባህር ወደብ ከተማ ደርሰዋል። በሶስት ጀልባዎች የተሳፈሩ 600 ስደተኞች የስፔኗ ቫለንቲካ ወደብ ትላንት መግባታቸው ተነግሯል።
የሚመለከታቸው የአውሮፓ ሀገራት ኃላፊነትና ሰብአዊነት የተሞላው የእርዳታ ስምምነት ላይ ይደርሳሉ ብዬ አስባለሁ።
ጋቢና ቪኦኤ አብራችን ካድማስ ተሻገሩ። ዜና እናስቀድም።
ዓለም አቀፍ አጠር ያሉ ዜናዎችን ልናስደምጣችሁ ተመልሰን መጥተናል። የጀርመን ባለስልጣናት የቮልስ ዋገን ኩባንያ የአውዲ ክፍሉን ዋና ኃላፊ አሰራቸው። ሩፐርት ስታድለር ዛሬ በቁጥጥር ስር የዋሉት የታሰሩት አውዲ አውሮፓ ውስጥ በሸጣቸው መኪናዎች ላይ መኪናዎቹ እየተንቀሳቀሱ ጭስ ማውጫውን ሶፍትዌሮች ተገጥመውባቸዋል በሚሉት ውንጀላዎች ዙሪያ እየተካሄደ ባለው ምርመራ ምክንያት መሆኑም ታውቋል። የጀርመን ባለስልጣናት በማጭበርበር ተግባርና ህገወጥ ሰነዶችን ይዘዋል በሚል ጥርጣሬ የሚስተር ስታድለርን መኖሪያ ቤት ባለፈው ሳምንት ፈትሸዋል።
በሌላ ዜና ምዕራብ ጃፓን ውስጥ ከባድ የመሬት መናወጥ ደርሶ ቢያንስ 3 ሰዎች ሞተዋል። ከ200 የሚበልጡ ደግሞ ቆስለዋል። በመለኪያው ላይ 6.1 ያስመዘገበው የመሬት መናወጥ ሁለተኛዋ የጃፓን ትልቋን ከተማ ኦሳካ አቅራቢያ የደረሰው ከጠዋቱ 2 ሰዓት ላይ መሆኑ ታውቋል። በዛሬው የመሬት መናወጥ ምክንያት ከውቅያኖስ የሚነሳ ከባድ ጎርፍ ወይም ሱናሚ አደጋ ማስጠንቀቂያ አልተከተለም። ከ7 ዓመታት በፊት በደረሰው ከባድ የመሬት መናወጥና ሱናሚ በሺዎች የሚቆጠሩ ሰዎች ማለቃቸውና የፉሽኪማው የኒውክለር ኃይል ማመንጫ ጣቢያም አደጋ መድረሱ ይታወቃል።
ይቋረጣል ተብሎ የሚጠበቀውን የዩናይትድ ስቴትስና የደቡብ ኮሪያ ወታደራዊ ልምምድ በተመለከተ የሶል ባለስልጣናት ጥንቃቄ ያልተለየው ምላሽ እየሰጡበት ነው። አንድ ተደማጭነት ያላቸው የፕሬዝዳንታዊ አማካሪ ግን መልክ እየያዘ ላለው የሰሜን ኮሪያ የኒውክሌር የትጥቅ መፍታት ሂደት የልምምድ መቋረጥ አስፈላጊ እርምጃ መሆኑን ገልጸዋል። በዓለም ዙሪያ ከሚገኙ የዩናይትድ ስቴትስ የጦር ሰፈር ወታደሮች፣ ተዋጊ ጀቶች፣ የጦር መርከቦች የሚሳተፉባቸው ግዙፍ የሆኑት የጋራ ወታደራዊ ልምምዶች እንደሚገቱ በዚህ ሳምንት ውስጥ ይፋ ሳይደረግ እንደማይቀር የደቡብ ኮሪያ የዜና አገልግሎት ስማቸው ያልተጠቀሰ የመንግስት ምንጮችን ጠቅሶ ዘግበዋል። በዘገባው መሰረት ወትሮው ልምምዶች ግን ይቀጥላሉ ብለዋል። የደቡብ ኮሪያ የመከላከያ ሚኒስቴር ዛሬ ሰኞ በሰጡት በጉዳዩ ላይ አሁንም ድርድር እየተደረገ ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጦርነት ጌም ጨዋታ ሲሉ የጠሩት ልምምድ ሁለቱ ሀገሮች በመልካም መንፈስ ድርድራቸውን እስከቀጠሉ ድረስ እንዲሰረዝ ሀሳብ ያቀረብኩት እኔ ነኝ ብለዋል።
በመጨረሻም የጀርመን ቻንስለር አንገላ ማርከል በፍልሰተኞች ጉዳይ ዙሪያ ከአጎራባች ሀገሮች ጋር እንደሚነጋገሩ ማስታወቃቸውን ተከትሎ የወቅቱን የአውሮፓ የኢሚግሬሽን ቀውስ ለጊዜውም ቢሆን ለመቀልበስ ተችሏል። መርከል ይህንን ያደረጉት የገዢው ጥምረታቸው ያሉት ወግ አጥባቂዎቹ የሀገሪቱን የጥገኝነት ደንቦች እንዲያጠብቁ 2 ሳምንት ጊዜ መስጠታቸውን ተከትሎ ነው። ጀርመን ብቻዋን ፍልሰተኞችን ከድንበሯ እንድትመልስ አልፈልግም ሲሉ ማርከል ቢናገሩም የሀገር ግዛት ሚኒስትሩ ሃርሰት ሲሆፈር ፍልሰተኞች መቀበል እንዲከለከል እደግፋለሁ ሲሉ መስማታቸው በሁለቱ ወግ አጥባቂ ፓርቲዎች መካከል ለ70 ዓመታት ጸንቶ የኖረውን ህብረት ሊያፈርስ ይችላል የሚል ስጋት ደቅኗል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። ከኢትዮጵያ እስር ቤቶች በሺዎች የተቆጠሩ የተለያዩ እስረኞች መለቀቅ ከጀመረ 5 ወራት ተቆጥረዋል። ባለፈው አርብ ከእስር ከተለቀቁት ዩኒቨርሲቲ ተማሪዎች መካከል አንዱ ሁለት እግሮቹ እንደተቆረጡ ይናገራል። ጽዮን ግርማ ከእስር ከተለቀቁት እስረኞች መካከል የተወሰኑትን አነጋግራ ከእስር መፈታት በኋላ ስለሚኖራቸው ሕይወት ትጠይቃለች። ለዛሬ ከፍ ያለው ተፈራ ስለተባለው ሁለት እግሮቹን ስላጣው ወጣት ታሪክ ያሰናዳችው ዘገባ ተከታዩ ቅንብር ነው።
በኢትዮጵያ የሚገኙ እስር ቤት በሮች እየተከፈቱ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች እየተፈቱ ነው። አርብ ዕለት ከእስር ከተለቀቁት 300 እስረኞች መካከል አንዱ ሁለት እግሮቹን በማጣቱ በተሽከርካሪ ወንበር በሰው እየተገፋ የወጣ ወጣት ነበር። እግሮችህን እንዴት አጣቸው ስንል ጠይቀነዋል። ታሪኩ የተፈጸመው የ21 ዓመት ወጣት ሆኜ መስከረም 3 ቀን 1999 ዓ.ም ነው ይላል። በሐዋሳ ዩኒቨርሲቲ የእጽዋት ሳይንስ የ3ኛ ዓመት ትምህርቱን አጠናቆ ለእረፍት ወደ ተወለደባት ሆሮ ጉድሩ ዞን ወደ ቤተሰቦቹ ለመሄድ አዲስ አበባ ካራቆሬ አካባቢ የምትገኘው እህቱ ጋር አድሮ በጠዋት የአውቶቡስ ተራን መንገድ ጀመርኩ አለ።
እዚያ ጠዋት ተነስቼ ባስ ለመሳፈር ከጓደኞቹ ጋር አንድ ታክሲ ወርጄ ፈርማት ላይ ያለው ቶክሲ ተከፈተብን። ሶስት ልጆቹን እዛ ሞቱ። እኔ በግማሽ ተራው አንድ እግሬ እዛው በጣም ተጎድቶ ነበረ። አንድ እግሬ ጤነኛ ነበረ። ትንሽ መቆሰለ ቁርጭምጭሚቱ ጋር። መጀመሪያ እግሬ ታክሞ መዳን ሲገባው ሕክምና እኔ ሳያስፈቅዱ ወይ ሳያስፈቅሙ ቀደኛውን እግሬ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጡ። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ወሰዱ። እዛ ከነ ቁስሌ እዛ የሚከብድ ነገር ያው ለማውራት በሚስማር አድርጎ እጄን በግመድ አስሮ ሰቅሎን፣ ግን ቁስሎቼን በትንሳ እየጎተቱ በስለት እየወጉኝ ቶርች አረጉኝ ነበረ። በጣም ከባድ ነበረ ለማውራት፣ በጣም ከባድ። እኔ ብቻ አይደለም ወንድሜንም ይዞ አስሮ ጥፍሮቹን ሙሉ ጥፍሮቹን ነቅሎ ሰውነቱን በሙሉ አቁስሎ ደብድቦ ይሞታል ብሎ በሬ ላይ ጎረጎሩት። ያኔ አሁኑ በሽተኛ ነው። እኔ እንግዲህ እንደ ሰው ልጅ ላይ የማይደረግ ከሰው የማይጠበቅ በሰውኛ የኛ በኛ ሀገር ሰምቼ የማላውቀው ነገም የማልሰማው የምርመራ ስርዓት ነበረው።
የት ሆስፒታል ነው የተወሰድከው መጀመሪያ? እና ደነኛው እግርህስ በምን ምክንያት ነው ሊቆረጥ የቻለው?
መጀመሪያ የተወሰድኩት ፖሊስ ሆስፒታል ነው። የፖሊስ ሆስፒታል ተወስጄ እግሬ ሲቆረጥ እኔ ያው መጠየቅ አልችልም። ማንም ነው የሚጠይቀው? ያው ለምንድን ነው ብዬ ሲጠይቋቸው በኢንጀክሽን በመርፌ ወጉኛል፣ በማደንዘዣ በግሉኮስ ሰጡኛል፣ ተኛለሁ። ከዚያ ያኔ እኔ መሞት ይፈልግ ነበር። ግሉኮስ ይቆርጣለሁ የሚያስገኛ እንቅልፍ ወጉኝ። አንድ ወር ከምናምን እንደቆየ በኋላ ትንቁስ ወደ ማዕከላዊ ወሰዱ።
ከፍ ያለው ፖሊስ ሆስፒታል ሲገባ በጥይት የተመታው እግሩ ሕክምና ያገኛል ብሎ ገምቶ እንደነበር ይናገራል። ከአንድ ወር ከ15 ቀን በኋላ ወደ ማዕከላዊ ሲወሰድ በጥይት ያልተመታው እግሩን ጨምሮ ሁለት እግሮቹ ተቆርጠው ከነ ቁስሉ እንደነበርም ይገልጻል። ይህ ሁኔታ ከተፈጸመብኝ የማሰቃየት የምርመራ ተግባር ጋር እጅግ ከባድ ጊዜ ነበር ሲል ይገልጸዋል።
ቁስሌ ነው የተወሰድኩት። ቁስሌ ደም እየተንጠባጠበ ነው የተወሰድኩት። በባንዴጅ ታስሮ ከዚያ እዚያ ወስዶኝ ሰቅሎኝ ቁስሌን ያልደረቀ ቁስሌ ከፒንሳ እየጎተቱ በስለት እየወጉን በወቅቱ እኔን ሰቅሎኝ እኔን ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሩ ነበር በወቅቱ። አሁን ይኖራሉ ብዬ አስባለሁ። እነ ኮሎኔል ዳንኤል ተሰማ፣ እነ ዶክተር ላቁ ብዙ ሰዎች ነበሩ። ያኔ ዱላ ሞቲ ለብዙ ሰዎች እኔን እያሳኝን ያስፈራሩ ነበር እየጎተቱ እና በጣም አሰቃቂ ነው። ከዛ እኔ ሁለት እጄ እንደተሰቅሎ በረጅም ጊዜ ለመቆየት ሁለት እጄ ደርቆ ነበረ። ከዛ ደግሞ ሽንት ቤት ሲወስዱኝ አንድ እጁ አንድ ሰው አንድ ቀኝን ይዞ አንድ ሰው አንድ እጅ ግራኛ እጄን ይዞ የተወሰነ ሜትር እየወረወሩ እያነሱ እየወረወሩ እያነሱ አንድ ቀን ሽንት ቤት ወሰዱኝ። ከዛ ያው ስላላት ከዛም በኋላ እሱንም እንደ ምርመራ መጠቀም ጀመሩ። ደግሞ በጣም ከባድ ነበረ።
በዚህ ምርመራ ወቅት ምን አድርገሃል፣ ምን ፈጽመሃል እያሉ ነበር የሚጠይቁ። ምንድን ነበር ከአንተ ማግኘት የሚፈልጉት መረጃ?
እኔ ከእኔ የሚፈልጉት ነገር አላውቅም። እኔ ተማሪ በነበርኩ ጊዜ በዛን ጊዜ ብዙ ተማሪዎች ከትምህርት ቤት ዲሞክራሲ ጥያቄ ለመጠየቃቸው ብዙ ተማሪዎች ተባረሩ፣ ብዙ ልጆች ይገደላሉ፣ በየወረዳ ብዙ ልጅ ህጻኖች ይሞታሉ፣ ይሄ ነገር ማቆም አለበት ብለን ተቃውሞ ሰልፍ ዩኒቨርሲቲ ውስጥ እንጠይቀዋለን። በጥያቄ መልክ በስብሰባ ወይም በሰልፍ ይህንን ነው ህዝብ ያነሳሳብን ምናምን ሰውን አሳደልክብን ትምህርት ቤት አዘጋ ብሎ ህዝበቱ ምክንያታቸው ይሄ ነው። ከዛ እነሱ ደግሞ ክሳቸውን ኦኔጋ አባል ሆኔ ኦኔጋ ሰልጥነ መሳሪያ ይዤ መሳሪያ ሲታከፋፍል ወይም ሊታፈነዳ ላይ ነበርክ ብሎ ነው ተሰሱ።
ስንከሰስ ከሰባት ሰዎች ጋር ነበር ነው የተከሰስ ነው። እኛ እንኳን ልንተባበር አንተዋወቅም ነበር። የተከሰስንበት መዝገብና እስር ቤት ነው ያስተዋወቀን። እኔ እንኳን ውትድርና ለሰለጥን ከትምህርት ገበታዬ አንድ ቀን ቀርቼ የማላውቅ ተማሪ ነበርኩ። ነገር ግን በተቀነባበረ ክስ እድሜ ልክ ተፈረደብኝ። ቃሊቲ ማረሚያ ቤት ከነቁስሎቼ ከመግባቴ በፊት ዳኛው ፍርዱን ከማስተላለፋቸው በፊት በዋስትና እንድለቀቅ እና ሕክምና እንዳገኝ ዳኛውን ለምኛቸው ነበር ይላል።
ቁስሎን ከፍቼ ምናምን ባንዴጁ ፈትቼ ለችሎት አሳየ ሚሞት ነው ወጥቼ ታክሜ የመዳን ድሌ ላስፋና የድል ሊሰጠን ይገባል እና የዋስትና መብት ፈቀድልኝ ብዬ ጠይቃቸው አይ አይሰጥም ባሉ እና ሁሉም ሰው ግቢ ፊት እኩል ነው ችል የሚል አንቀጽ ይቀራልኝ። እኔ ወጥቼ መጥፋት አልችልም። ሰው ዋስትና የሚከለከል ተመልሶ ፍርድ ቤት መቅረብ የማልችል ሆኖ ሲገኝ ነው ወይም ሲጠረጠር ነው። እኔ መጥፋት አልችልም። የትም አይደለም እንዲፈታ እስረኛ ነኝ። የተሸከውን ከአንድ ቦታ ከአንድ ቦታ ካልወሰደኝ የትም ቦታ ቢሆን ሰው እዛው ጠብቆ የሚጠብቀው መሄድ አልችልም እና ዋስትና ተከልክዬ እዛ ቃሊቲ ውስጥ ወረወሩ። አንድ ቤት ውስጥ ያኔ 700 ምናምን በነበረው አንድ ቤት ውስጥ ገባው። አንድ ሰው አንድ እግሩ ትራስ አድርጎ ያኛው እግሩ ደግሞ ከላይ ጭንቅላቱ ላይ ሆኖ እሱ ወደዛ ዙሮ አንዱ ወደዛ ዙሮ እነሱ መሀል አንድ ሰው ተጨምሮ ምንተኛው እዛ ውስጥ አስገቡ።
እንኳን ሁለት እግር አጥቼ ከነቁስ ሌላ ለውት ለንደን ያለው እስረኛ ቀርቶ ለመደበኛ እስረኛ አስቸጋሪ በሆነው እስር ቤት ውስጥ በእግዚአብሔር እርዳታና በእስረኞች እንክብካቤ ህይወቴ ተርፎ ከ12 ዓመት የሰቆቃ እስር ቤት አሁን ተፈትቻለሁ አለኝ። አሁን የጤና ሁኔታ ምን ይመስላል አልኩት።
ቋሚ ነርቭ በሽተኛ ነኝ። ሁለተኛ እግሮቼ ይንቀጠቀጣሉ፣ እጆቼ ይንቀጠቀጣሉ።
የት ነው ያለኸው? ማን ተቀበለ? ቤተሰቦችን አገኘሃቸው? ነበሩ ቤተሰቦች?
እኔ አባቴ ነው እስር ቤት ነው የሞቱት። እናቴ በሽተኛ ነች፣ አልጋ ላይ ነች ያለችው። ክፍለ ሀገር ነው ያለች ወለጋ። አንድ በሽተኛ ይታለችኝ አዲስ አበባ ከኔ ጋር 12 ዓመት ሙሉ ሲያስለቅሷ ስትሰቃይ ነበረች። አሁን እሷ ቤት ነው አደርኩት፣ እሷ ነች የተቀበለች።
ከፍ ያለው በህይወት ቆይቼ የውጭውን አየር አያለው የሚል ተስፋ አልነበረኝም አለ። አሁንስ ተስፋ የምታደርገው ነገር አለ ስል ጠየቅኩት።
ብዙ ተስፋ አደርጋለሁ። አሁን ኢትዮጵያ ብዙ ምልክቶች አሉ፣ ብዙ ነገሮች አሉ። ነገ ህግ የበላይነት፣ ሰው ያለ ህግ የማይቀጣበት፣ ሰው ያለ ህግ የማይፈረድበት፣ ህግ ሁሉንም ሰው እኩል ትምህርት የሚያደርግበት ዲሞክራሲ ያለን ብዬ ተስፋ አደርጋለሁ።
እንደ ከፍ ያለ ሁሉ ሌሎች ከእስር የተለቀቁ ወጣቶችን አነጋግሬያለሁ። ከእስር መፈታት በኋላ ስለሚኖረው ህይወታቸውም ጠይቄያቸዋለሁ። በክፍል 2 ዝግጅት በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ትልቅ ሀገራዊ አማራጭ የፖለቲካ ኃይል የሚያደራጅ የጋራ ኮሚቴ መዋቀሩን ሰማያዊ ፓርቲና የኮሚቴው አባላት አስታወቁ። ይፈጠራል የተባለው ፓርቲ ኢህአዴግን የሚገዳደር ብሔራዊ ፓርቲ እንደሚሆንና የሊበራል ዲሞክራሲን የሚያቀነቅን እንደሆነም ተገልጿል። መለስካቸው አመሃ ዝርዝሩን ይዟል።
የጋራ ኮሚቴው በአምባሳደር ቲያትር ትናንት በጠራው ጋዜጣዊ ጉባኤ ላይ ከተባበርን የማንፈታው ችግር አይኖርም የሚል ርዕስ ያለው የጽሑፍ መግለጫ አሰራጭቷል። የጽሑፍ መግለጫው ባለፉት ዓመታት የኢትዮጵያ ሕዝብ በከፈለው ከፍተኛ መሥዋዕትነት በአሁኑ ወቅት በሀገሪቱ ተስፋ ሰጪ ጅምሮች መታየታቸውን ያስገነዝባል። ይህ ተስፋ ሰጪ ጅምርም ከዚህ በፊት ተደጋግሞ እንደታየው በሚያሳዝን ክሽፈት እንዳይቋጭ ዜጎች በተናጠልና የተደራጁ ኃይሎች በጋራ ሆነው በከፍተኛ ጥንቃቄና የኃላፊነት ስሜት መስራት አስፈላጊ እንደሆነ ያሳስባል። ይህን በመገንዘብ ሰማያዊ ፓርቲ ቀደም ሲል ጥሪ እንዳቀረበና መልካም ምላሾች እየተገኙ እንደሆነም የፓርቲው ሊቀመንበር አቶ የሸዋስ አሰፋ ይፋ አድርገዋል። አቶ የሸዋስ አክለውም አሁን በተፈጠረው አዲስ የሀገሪቱ ሁኔታ ቀደም ሲል ይታይ የነበረው የተቃዋሚ ፓርቲዎች አካሄድ ሊሰራ እንደማይችልና አደጋ ነው ያሉትን አመልክተዋል።
አማራጭ ፖሊሲ ይዞ አማራጭ ሀሳብ ይዞ መምጣት ያስፈልጋል። በነገራችን ላይ የህዝብ ትግል
አማራጭ የፖለቲካ ኃይል እስከሌለ ድረስ ተመልሶ አገዛዙ ላይ ነው የሚወድቀው። አማራጭ ፖሊሲ ያለው ጠንካራ የሰው ኃይል ያለው የሚታይ የሚታመን ፖሊሲ ያለው ፓርቲ ያስፈልጋል። ያለዛ ስንት የፈለገ ቁጥር ሰው ይሙት የፈለገ ቁጥር ይውደም ምን ቢል ትግሉ የፈለገ ጊዜ ይውሰድ ተመልሶ እዛው አገዛዙ ላይ ነው የሚወድቀው። ስለዚህ ይሄንን ኃይል የመፍጠር ኃላፊነት አለብን፣ ሁሉም ዜጋ አለበት። ሰማያዊ ፓርቲ ደግሞ የበለጠ ኃላፊነት አለብን ብለን እየተንቀሳቀስን ያለ ነው።
ይህን ጥሪ ከተቀበሉትና የኮሚቴው አባላት መካከል የዕድሜ ልክ እስራት ተፈርዶባቸው የነበሩትና በቅርቡ የተፈቱት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባል አቶ አንዱዓለም አራጌ ናቸው። አቶ አንዱዓለም በበኩላቸው ከዚህ በፊት በተቃዋሚ ፓርቲዎች መካከል የነበረው ግንኙነት በሀገር ላይ ያደረሰውን ጉዳት የሚያስገነዝብ ጭምር ነው።
በትንንሽ የግል ቁርሾዎች፣ በትንንሽ አለመጣጣሞች ትልቁን የሀገራችንን ድል የሀገራችንን ህዝብ የነጻነት ጥያቄ እየጣልነው ነው ያለ ነው። ስለዚህ የእኛ እምነት ምንድን ነው? ሁላችንም ከተባበርን ኢትዮጵያችን ታሸንፋለች፣ እርስ በርሳችን ግን ስንሸናነፍ ኢትዮጵያችን ትሸነፋለች ብለን ነው የምናስበው። ኢትዮጵያ እንድታሸንፍ የምንፈልግ ከሆነ ደግሞ ሁላችንም ከራሳችን መጀመር አለብን። ስለዚህ አሁን በሰማያዊ ፓርቲ አማካይነት የተጀመረው ይሄ የፖለቲካ ኃይል የማሰባሰብ ጥንስስ በዚህ መሰረተ ሀሳብ ላይ የተመረኮዘ ነው። ይህንን አዲስ የፖለቲካ ባህል የመለወጥ ነው። የነበረውን መጥፎ የፖለቲካ ባህል በተሻለ የፖለቲካ ባህል መለወጥ ነው።
ሌላው የጋራ ኮሚቴው አባል የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንት እንዲሁም በአንድ ወቅት በኢትዮጵያ ፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ የነበሩት አቶ ግርማ ሰይፉ ናቸው። አቶ ግርማ የዚህ ፓርቲ አባል ሊሆን የሚችለው ማን ነው ለሚለው ጥያቄ ነበር የመለሱት።
ማንኛውም ኢትዮጵያዊ በዚህ ጉዳይ ያገባኛል የሚል ነው ጥሪ የቀረበለት። ስለዚህ ማንም ነው ሊገባ የሚችለው በሰላማዊ ትግል የሚታገል ማለት ነው። ስለዚህ ከዚህ በፊት ምን ነበራችሁ አንጠይቅም። ከዚህ በፊት እንዴት ነው የምታደርጉት? በዚህ በፊት መንግስት ይወዳችሁ ነበር ይጠላችኋል ምናምን? ኢትስ ኖት ማይ አወር ቢዝነስ። እኛ የምንፈልገው አሁን በሚመጣው ፕላትፎርም ላይ የምናዋጣው ነገር አለ፣ አሻራችንን ልናኖር እንፈልጋለን የሚል ካለ ሊመጣና ሊሳተፍ ይችላል የሚል አገራዊ ጥሪ ነው።
በሀገሪቱ ውስጥ ትልቅ ፓርቲ ለመገንባትና የገዢው ግንባር የኢህአዴግ ተገዳዳሪ ለመሆን ያላችሁን ምኞት ወይም ዓላማ ነግራችሁናል። ትልቅ ፓርቲ ለመሆን የህዝቡን ሰፊ ድጋፍ ማግኘት ይጠይቃል። እንዲህ ያለውን የህዝብ ድጋፍ ለማግኘት የሚያስችል ርዕዮተ ዓላማችሁ ምንድን ነው? የጋዜጠኛ ጥያቄ ነበረ። ለዚህም ጥያቄ አቶ ግርማ ሰይፉ ምላሽ ሰጥተዋል።
በእርግጠኝነት አንድ ነገር ማለት ይችላል። አብዮታዊ ዲሞክራሲ ለማንከተለው ሁሉ ጽንፈኛ የሆነ የኒዮ ሊበራል አስተሳሰብ ይኖራል ብለን አናስብ። ምክንያቱም በኢትዮጵያ ምድር ላይ እነዚህ ሁለቱ ቦታ የሌላቸው ናቸው ብለን እናምናለን። ስለዚህ የማይመረጥ ነገር ለገበያ ይዘን እንደማንቀርብ እናረጋግጥላችሁ እንችላለን። ስለዚህ በዚህ በመካከለኛው በሊበራል አስተሳሰብ ውስጥ ወደ ቀኝ ይሁን ወደ ግራ የሚለው ወይም ደግሞ ወደ ቀኝና ወደ ግራ የትኛው ላይ ይሁን የሚለው በጋራ ተወያይተን የጋራ ፍሬምወርክ እናበጃለን የሚለው ነገር አለ። ሰማያዊ ፓርቲ ይሄንን እንደ አጀንዳ ተቀብሎታል። አሁን አይ ሞቼ እገኛለሁ እኔ ባልኩት እኔ ባለኝ ፕሮግራም ካልሆነ በስተቀር አይሆንም ሊለን ስላልቻል ይህንን ኦን ቴብል ስላመጣልን አብረን ለመስራት የተስማማ ነው ማለት ነው።
ሰማያዊ ፓርቲ ይህን ጥሪ በይፋ ያቀረበው በግንቦት ወር መጨረሻ እንደነበረ አይዘነጋም። ፓርቲው በሚቀጥሉት ወራት ሁለት ጠቅላላ ጉባኤዎችን እንደሚያደርግና ትልቅ ሀገራዊ ፓርቲ ሆኖ ለመውጣትም እንደሚሠራ አቶ የሸዋስ አሰፋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዓለም አቀፉ የስደተኞች ቀንን ለማክበር ቀናቶች ሲቀሩ በመቶዎች የሚቆጠሩ ስደተኞች በስፔን የባህር ወደብ ከተማ ደርሰዋል። በሶስት ጀልባዎች የተሳፈሩ 600 ስደተኞች የስፔኗ ቫለንሲያ ወደብ ትላንት ደርሰዋል። ባሳለፍነው ሳምንት መጨረሻ አርብና ቅዳሜ የአትላንቲክና የሜዲተራንያን ባህር ከሚጎበኙት አጣብቂኛዋ ጊብላርተር ወደብ የስፔን የባህር ወደብ ጠባቂዎች ከ900 በላይ ስደተኞች አድነዋል። የደቡብ አውሮፓ ሀገራት ወደ ባህር ወደቦቻቸው የሚፈልሱ ቁጥራቸው የበዛ ስደተኞችን በተመለከተ መፍትሄ ለማበጀት ጥሪ በማድረግ ላይ ይገኛሉ። ዚላቲካ ሆክ ያደረሰችንን ዘገባ መስታወት አራቃው ታቀርበዋለች። የሚታገዙት ዳቲቲ ሊዮና ኦሪየኔ የተባሉት የእርዳታ መርከቦች 629 ስደተኞችን እሁድ ዕለት ወደ ስፔን አድርሰዋል። ከሊቢያ የተነሱት እነዚህ ስደተኞች ባሳለፍነው ሳምንት ለቀናት በማልታና በጣሊያን ተቀባይነትን ሳያገኙ በመጨረሻ ስፔን የተቀበለቻቸው ናቸው። በአትላንቲክ ምሽት ደግሞ 930 ስደተኞች በስፔን የባህር ጠባቂዎች የአትላንቲክና የሜዲትራኒያን ባህር ከሚገናኙበት አጣብቂኙ ጊብራልታር የባህር ወደብ አትርፈዋቸዋል። በርናንዶ አልኖሶ በስፔን የስደተኞችና የወደብ ፖሊስን ክፍል ይመራሉ።
የስፔን መንግስት እነዚህን ስደተኞች ወደ ሌሎች የአውሮፓ ሀገራት የጥገኝነት ጥያቄዎቻቸውን ከማቅረባቸው በፊት ለ45 ቀናት የሚያስፈልጋቸውን የሰብአዊ እርዳታ እንዲሟላላቸው ቃል ገብቷል።
የስፔን መንግስት በተቀመጠው የሀገሪቱ ህግ መሰረት ጥገኝነት ላመለከቱ ስደተኞች ጥገኝነት የመስጠት ግዴታ አለበት። ፈረንሳይም ፈቃድ ማግኘት ላለባቸው ስደተኞች በሯ ክፍት እንደሆነ አሳውቃለች። ጀርመን በአንጻሩ ስደተኞችን በመቀበልና ባለመቀበል ርዕስ ላይ አስተያየት ከመስጠት ታቅባለች። ጀርመን አስቀድማ በርካታ ሜዲትራኒያንን ያቋረጡ ስደተኞችን ተቀብላ ነበር። ይህ ውሳኔዋ ግን የሀገሪቷን መሪ የአንጀላ ማርኬልን አስተዳደር ጥያቄ ውስጥ የከተተ ሆና ደቡባዊ የአውሮፓ ሀገራት ያለማቋረጥ የሚፈልሱት ስደተኞች ጉዳይ እልባት ያለማግኘቱ አታክቷቸዋል። የአውሮፓው ህብረት ፖሊሲም የስደተኞች ፍትሐዊ ክፍፍል ለሁሉም የአውሮፓ ሀገራት እንዲደረግና በጥቂት ሀገራት ላይ የወደቀው ሸክም እንዲቀል ጥያቄ በማቅረብ ላይ ይገኛሉ። የጣሊያን ጠቅላይ ሚኒስትር ጉሴፔ ኮንቴ
ስደተኞች
የሚያርፉበትና ጉዳያቸውን የሚከታተሉበት የአውሮፓ የህብረት መጠለያዎች ያስፈልጉናል። ያን ካደረግን ማንነታቸውን እንድናጣራና የጥገኝነት ጥያቄያቸውን በፍጥነት መመለስ እንችላለን ማለት ነው።
አባ ፍራንሲስ በትላንትናው ዕለት ስደተኞችን በተመለከተ የአውሮፓ ህብረት አንድ ስምምነት ላይ እንዲደርስና የአውሮፓው ህብረተሰብም ለአፋጣኝ እርዳታ እጁን እንዲዘረጋ ጥሪያቸውን አስተላልፈዋል።
I hope that the countries involved in these processes
የሚመለከታቸው የአውሮፓ ሀገራት ኃላፊነትና ሰብአዊነት የተሞላው የእርዳታ ስምምነት ላይ ይደርሳሉ ብዬ አስባለሁ። የትውልድ ሀገራቸውን ባንዳች ግፊት ትተው ለተሰደዱት ዜጎች ጠለላ ይሆናሉ ብዬ አስባለሁ። ያንዳንዳችንም ስደተኞችን በቅርበት አግኝተን ለማህበረሰባችን ምን ያህል ጠቃሚ እንደሆኑ ማሳየት አለብን።
የደብሊኑ ህግ በመባል የሚታወቀው የአውሮፓው ህብረት ስምምነት ስደተኞቹ እግራቸው የረገጠበት የመጀመሪያው የአውሮፓ ሀገር የጥገኝነት ጥያቄያቸውን የመቀበል ኃላፊነት እንዳለበት ያረጋግጣል። በርካታ ስደተኞች የሚገቡባቸው የሜዲትራኒያን አዋሳኝ የአውሮፓ ሀገራት ግሪክ፣ ማልታና ጣሊያን ግን ይህ ኃላፊነት ከአቅማቸው በላይ ሆኗል።
ጣዳናቹ ኩኩሚያብሩ ብርሃናቹ ለምሽ ሳቹ ከፊላል መፈሴ ጻርቃለው ከራሴ ብራካቹ ያጫውትኛል ሰላምና ረፍት ይሰጥኛል ያንደበትሽ ይሆን እንዴ አሳስሮ ያስፈር ቃላቶችሽ ብጉናቹ ሁሌም ያመራምሩ ባሳባ ብረን ስንት ነው ከናን እኔናች ምን ይቀረናል ስሜትንም ቀድመሽ ትረጃለሽ ምፈልገው ታውቂያለሽ አንዳች ኃይል ማላውቀው
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። እንግዲህ አሁን ደግሞ ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ የሶማሊያ ዋና ከተማ መቆደሾ ውስጥ እንደነበሩና ከመንግስቱ ከፍተኛ ባለስልጣናት ጋር እንደተወያዩ በዕለቱ ዜናችን መግለጻችን ይታወሳል። ዶክተር አብይ መቆደሾ ውስጥ በነበራቸው ቆይታ ከፕሬዚዳንቱ መሐመድ አብዱላሂ ወይም ፎርማጆ፣ ከጠቅላይ ሚኒስትሩ፣ ካፈ ጉባኤውና ከካቢኔ አባላቱ ጋር ተወያይተዋል። ጠቅላይ ሚኒስትር አብይ ከመቆደሾ መልስ ትላንት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ የውይይታቸውን ዓላማ በዝርዝር ተናግረዋል። ይህንን የተመለከተ ዘገባ አዲሱ አበበ አጠናቅሯል።
ከፕሬዚዳንቱ፣ ከጠቅላይ ሚኒስትሩ፣ ከአፈ ጉባኤውና ከካቢኔ አባላት ጋር ያደረጉት የሁለትዮሽ ግንኙነትና ውይይት ዲፕሎማሲያዊና የንግድ ግንኙነቶችን በማጠናከር እንዲሁም ለምጣኔ ሀብቶቻቸው መስፋፋት መሰናክል የሚፈጥሩ ጫናዎችን በማስወገድ ላይ ያተኮረ እንደሆነ ጠቅላይ ሚኒስትሩ ከሰጡት ጋዜጣዊ መግለጫ ለመረዳት ተችሏል። ሁለቱ ወገኖች በጋራ ውይይቱ አጽንኦት ሰጥተው በዋናነት ያወሱት ለሁለቱ ሕዝቦች ግንኙነት ደንቃራ ሆኖ የቆየውን ያለፈ የጦርነት ታሪክ መዘርዘር ያበቃ እገሌ እገሌን ገደለ እያልን በተረት ተረት ትውልዱ ወደፊት እንዳይራመድ ደንቃራ መፍጠራችንን እናቁም የሚሉትን ነጥቦች ነው። አይበቃንም ወይ ለቅሶ ይላሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ። ኮሎኔል መንግስቱና ዘያድ ባሬ እንዲህ እንዲህ አደረጉ እያልን እነዚህን ሁለት ወንድማማች ህዝቦች ከመለያየት ይልቅ ወደ አንድነትና ወደ መቀራረብ የምናመጣበትን መንገድ ብናስብ አይሻልም ወይ የሚል ተስፋ ሰጪ ያሉትን ውይይት እንዳካሄዱ አመልክተዋል። ይህ ከሆነ አሉ ጠቅላይ ሚኒስትር አብይ መደረግ ያለበትን ነገር ሲያመለክቱ፣
በአፍሪካ ቀንድ ያሉ ሀገራት አንድ ጠንካራ የተባበረ ሀገር መሆን ከቻሉ፣ እንደ ዱባይ ወይም እንደ አሜሪካ ወይም እንደ ዩሮፕ መሆን ከቻሉ፣ ትናንሽ ነገር እያከራየን ከመኖር ወጥተን ወደ ትልቅ የተሟላ ጥቅም ያስገባናል፣ በዓለም ላይም የመደራደር አቅማችን ያሳድጋል የሚል ውይይት ነው የተወያየ ነው።
የውይይቱን ይዘት አስመልክተው ይህ ምን ማለት እንደሆነ ሲያብራሩም፣
በቅርቡ ሙሉ በሙሉ ኢኮኖሚክ ኢንቴግሬሽን እንድናካሂድ ከረዥም ጊዜ አንጻር ህዝቡን እያዋሃድን ወደ ሙሉ አንድ ሀገርነት እንድንቀየር፣ ፖርት እያከራዩ መኖር ወይም ደግሞ ከዚህ ቡና እየላኩ መኖር ብቻ ሳይሆን በቀጠናው ያለውን የተበጣጠሰ ሀብት፣ የተበጣጠሰ ሰው ሀብት በመደመር በርካታ ፖርት ያለው፣ በርካታ የተፈጥሮ ሀብት ያለው፣ ከፍተኛ የህዝብ ብዛት ያለው ትልቅ ገበያ የሆነ ቀጠና መፍጠር ነው
በማለት ጠቅላይ ሚኒስትር አብይ አህመድ በጋዜጣዊ መግለጫቸው ላይ አስገንዝበዋል።
አዲሱ አበበን እናመሰግናለን። አድማጮች፣ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከሰዓት በኋላ ህዝብ ተወካዮች ምክር ቤት ቀርበው ሰፋ ያለ ማብራሪያ ሰጥተዋል። በተለይ ከህዝብ ተወካዮች ምክር ቤት አባላት የቀረቡላቸውን ጥያቄዎች በተመለከተ በሰፊው ምላሽ በመስጠት ዳሰሳ አድርገዋል። እዛ በህዝብ ተወካዮች ምክር ቤት ተገኝቶ የነበረው ባልደረባችን እስክንድር ፍሬው ያጠናቀረልንን ዘገባ ሊደርስልን ስላልቻለ በዚህ የጋቢና ቪኦኤ የምሽት ፕሮግራማችን ላይ ልናካትተው አልቻልንም። ነገር ግን ከምሽቱ 3 ሰዓት በሚኖረው መደበኛ የአማርኛ ክፍለ ጊዜ ይዘን እንመለሳለን። ለዛሬው እንግዲህ
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው እኔ ጽዮን ግርማና
እኔም መስታወት አራጋው ነበርኩ። የምሽቱ ቴክኒክ መሀንዲሳችን ሞክቢል ያበሮ ነበረ።
አዎ እንግዲህ ሙዚቃውን ደግሞ መስታወት ናት የመረጠችላቸው። የዛሬውን በነገው ምሽት እንገናኛለን። መልካም ምሽት፣ ደህና እደሩ። kun raadiyoo sagalee ameerikaati.